በኢትዮጵያ እየተካሄደ ያለው ለውጥን ተከትለው የቆዩ የጥበብ ስራዎችም ለመድረክ መንገድ መከፈቱ እየታየ ነው ይለናል እስክንድር ፍሬው ከአዲስ አበባ ባጠናቀረው ዘገባ። ፈጠራዎች እንደሚበረታቱ የበለጡ ስራዎችም እንደሚሰሩ ባለሙያዎች ተስፋቸውን ገልጠዋል። አንጋፋው አርቲስት ተክሌ ደስታ ከገዛ አገሩ እንዲባረር ምክንያት የሆነው መንታ መንገድ የተሰኘ የመድረክ ስራ ሰሞኑን በብሔራዊ ቲያትር ለእይታ እንደሚበቃ እየተጠበቀ ነው ሲል እስክንድር ተከታዩን አቀናብሯል።
ለዙፋኔ፣ ለዘውዴ፣ ለምስናዬ፣ ለሰልጣኔ የማልቀና መስላሉ ግርማ ይሁን እንኳን ሰው የሰው ልጅ ቀርቶ ሁሉን ቻይ የሰው የዓለም ፈጣሪ በመንግስቱ መቅናቱን ነው አበክሮ ያስተማረ ዘላለምን ምን ያስተማረ እንዳልተው ባልተው በራሱ ጀምራል። ለመጠቃጣ አንጀትን በህዝብ ፊት እጥለዋለሁ።
አንጋፋ ታዋቂና ወጣት አርቲስቶች በተክሌ ደስታ እየተዘጋጀ ያለውን መንታ መንገድ የተሰኘ መድረክ ስራ በብሔራዊ ቲያትር እየተለማመዱ ነው።
እንኳንስ ያንቺን የራስሽ ማንነት የሰው እንደ ሰየሙት የሚሰየም እንደ ሸመኑት የሚሸመን የኋሊት የሚጎትቱት የዘመን ጋሪ ሆኖ
አረ የፈለገውን
ሙሉ ብላ
አልባልታው ቢነዛ ሲል ምን ይጎዳል።
ከታዋቂው ግብፃዊ ጸሐፊ ቶፊክ አልሐኪም ድርሰቶች አንዱ የሆነው ዘሱልታንስ ዳይለማ ነው ባለማየው ገብረ ህይወት አማካኝነት ለኢትዮጵያ ተመልካች እንዲስማማ ተደርጎ የተተረጎመው። ቲያትሩ በሰልጣን ላይ ለመቆየት የትኛውን አማራጭ መጠቀም እንዳለበት መወሰን በተቸገረና አጣብቂኝ ውስጥ በገባ አንድ የሀገር መሪ ላይ ያተኩራል። ህግን መከተል ወይስ የኃይል አማራጭ መጠቀም የሚሉት ለውሳኔ ያስቸገሩ ምርጫዎች ሆነው ልብ እንዳንጠለጠሉ የተመልካችን ቀልብ ይዘው ታሪኩን ያስከትላሉ። አንጋፋውና ታዋቂው ተዋናይ ደራሲና አዘጋጅ ተክሌ ደስታ ይህንን ቲያትር ለመድረክ ለማብቃት የሄደበት መንገድ ግን አልጋ ባልጋ አልነበረም። ቲያትሩን ለማዘጋጀት ከሚኖርባት አሜሪካ መጀመሪያ ወደ አዲስ አበባ የመጣው ከሁለት ዓመት በፊት እንደነበርም ይናገራል። የያኔዋ ኢትዮጵያ ግን መልእክቷ ዓለም አቀፋዊ፣ ጭብጡም የህግ የበላይነት መከበር ለሆነው ለዚህ ቲያትር ዝግጁ አልነበረችም።
ይህ ህግ ህግ የምትለው ጭምብል ምንም መፍትሄ አይመጣልኝ። የጉራጌ ትንሽ እንቅስቃሴ ግን ችግሩን ከመሰረቱ እንደምትፈታው ላረጋግጥ እወዳለሁ።
ግማይ ወይ ካዋጣው
ዝም ብለ ለአስተዳደራችን መቀናት ሲባል የሚፈጅ ትንሽ ደም ምንም ችግር አያመጣም።
ትንሽ ደም
እናም ቲያትሩ ገና በልምምድ ላይ እንዳለ በአስቸኳይ ከሀገር እንዲወጣ መደረጉን ያስታውሳል።
ተጠራው 24 ሰዓት ሊሰጥ የሚገባው መብት በተወለድኩባት ሀገሬ ላይ 24 ሰዓት እንኳን የመኖር መብት አለኝ። በአራት ሰዓት በተያዝኩ በአራት ሰዓት ውስጥ ነው አውሮፕላን ላይ የተጫንኩት።
በተያዝኩ ማለት ያዦቹ እነማን ናቸው?
እንግዲህ ኢሚግሬሽን ተጠራሁ። በቃ ከኢሚግሬሽን ነው የተወሰድኩት። ኢሚግሬሽን ያሉ ሰዎች ናቸው ወይስ ደህንነቶች ናቸው? እኔ በትክክል ለመናገር አልችልም። እንግዲህ ይመስለኛል ደህንነቶች ይመስለኛል። መቼም አንድን ሰው እንካድርጎ በአራት ሰዓት ባልሞላ ጊዜ ውስጥ አውሮፕላን የሚያገኝ ማን ነው? አንድ ባለስልጣን መሆን አለበት።
ሲቪል የለበሱ ሰዎች ናቸው ይዘው ሄዱት። ከየት ነው ያዙ? ሲይዙ
ከዚህ ከኢሚግሬሽን።
መጀመሪያ ኢሚግሬሽን ጠሩ፣ ከዛ ሲቪል የለበሱ ሰዎች መጡና ወደ አውሮፕላን ማረፊያ ወሰዱ።
ባሉኝ እዛ ገባሁ። ወደ 9 ሰዓት ላይ ነው። ዝርዝር ብዙ ዝርዝር ነገር አለው። 9 ሰዓት በኢትዮጵያ አቆጣጠር 9 ተኩል መሰለኝ የደረስኩት። ከዛ ይዘውኝ ገቡ። ልጄ ውጪ እንዲቆይ አደረጉ። ከዛ እኔን ከዚህ እንዳልወጣ ከቢሮ እንዳልወጣ አደረጉኝ። ልጄን እንግዲህ አስገድደውታል ይመስለኛል። ትኬት አምጣ አለበለዚያ ወይ በኬንያ ወይ በሱዳን ወይ በምንድን ነው ባለው መስመር እናስወጣዋለን። ግን ከዚህ ውጪ እንዳይጉላላ ግን ትኬት ብትቆርጥለት ጥሩ። እንዴት አድርጌ ነው በዚህ ቻችር ጊዜ? ግድ የለም ሂድ እዚህ ቦታ ላይ ይሉታል፣ ይሄዳል።
ራሳቸው አመቻችተው
ያደርጋሉ። 60,000 ብር ክፈል ይሉታል። ላንድ ትሪፕ ነው 60,000 ብር ይሄ ልጅ ይከፍላል። በኋላ እዛ ከሄድኩ በኋላ ነው 60,000 ብር ከፈሉን የማውቀው። እና በጸረ ሕዝብ ስራ ላይ ተገኝተሃል ነው እና መውጣት አለብህ። እንዴ አረ እግዚአብሔር ይስጣቸው እንዴ እስር ቤት ቢወረውሩኝስ? መንገድ ላይ ስንቱ በመንገድ እየተደፋ ነው። አሁን በማያው ከሚዲያ ላይ በማይን ያላየውም ከሚዲያ በመረከተው በሚወራው እኔ እኮ ወድለኛ ሰው ነኝ። ናንኳ እንደ አረ እኔ እሱን ሳስበው በጣም አንዳንዱ ይዘገንናል። ያቅፎ በጆሮዬ ነው አውሮፕላን ማረፊያ ስደርስ በጆሮዬ ተጋብሎ የትውልድ መታወቂያን ቀምቶ ከዚህ በኋላ አገር አለ ብለህ እንዳትመጣ ነው ያለው።
የደህንነት ሰዎች ናቸው።
አዎ ምን ታደርጋለህ? ትምክህት መመካት በእግዚአብሔር ሰው ራሱ ሟች መሆኑን ሰው ጠፊ ወዳቂ መሆኑን አለመገንዘቡ በጣም ያሳዝናል። አይ አገር አለ ይብለህ እዚህ ትልሽ ምትል ብሎ ሲለኝ እሱ ነዋሪ እኔ ደግሞ አገር አለ ብዬ ስመጣ የምሞት አይነት አድርጎ የሚገለኝ አይነት አድርጎ በእብሪት ነው ያ እብሪት ነው ሁሉም ነገር እቺ እስከ ዘላለም ጆሮ ላይ ትጮሃለች። እስከ ሞት ድረስ አስባታለሁ እቺን። ሌላውማ አልተስማማቸውም። በቃ ላስተዳደራቸው እንቅፋት ነው መውጣቴ ምንም ማለት አይደለም። ስንቱ ተባሩ የለም ነው ስንቱ በራ ተብልቶ የለም ነው ስንቱ ስንት ነገር ተፈትሞበታል። እኔ እኮ በአውሮፕላን ማጥፋው በአውሮፕላን ሄድኩ። ገንዘብም ቢሆን ምንም አይደለም።
በዚሁ በመንታ መንገድ ቲያትር ላይ የግዳጅ ፈጻሚ ገጸ ባህሪን ወክሎ የሚጫወተው ታዋቂው አርቲስት ሚካኤል ታምሬም በወቅቱ የሆነውን ያስታውሳል።
ባለፈው ጀምረነው ነበር እና
እቺ ማለት ነው
ባለፈው አንድ ሁለት አመት ይሆነዋል ሁለት አመት አካባቢ ይሆነዋል እና ጀምረነው ነበር ከዛ ዝግጅቱን የተወሰነ ደረጃ ከሄድን በኋላ እንደውም ስቴጅ ላይ ሁሉ ወጥተን መለማመድ ከጀመርን በኋላ ስቴጅ ላይ መውጣት ማለት የመጀመሪያው የቃል ጥናት ጨርሰን ወደ ስቴጅ ሲወጣ ወደ ሁለተኛው ፌዝ ወጣን ማለት ነውና
ወደ መድረክ ላይ መውጣት ጀመራችሁ። ሁለተኛው ምዕራፍ ላይ ነበር።
ሁለተኛው ምዕራፍ ላይ ለማጠናቀቅ ትንሽ ይቀራል። ያኔ አስቸኳይ ጊዜ አዋጅ ታወጀ እና ከዛ ኮማንድ ፖስቱ የቲያትሩ እንግዲህ እንዴት እንዳዩት አላቅም ቲያትሩ የህግ የበላይነት መከበር አለበት የሚል ነው። ህግ የሚከበረው ወይ ደግሞ ሀገር ሰላም የምትሆነው በሰይፍ ወይ በጦርነት ወይ በኃይል መንገድ ሳይሆን በህግ ነው የሚል አይነት የህግ የበላይነትን የሚሰብክ አይነት ቲያትር ነውና እንግዲህ ያልተመቻቸው መልእክት ይኖረው እንደሆነ አላቅም እና ማን እንዳስቆመውም አላቅም። ግን በቃ ይቁም ተባለ። ተክሌም አዘጋጃችንም ከአሜሪካ መጥቶ ነበረ እሱንም አፋፍሰው ላኩት እና እንደውም በነጋታው የጧቱን ፕሮግራም ለጠይቀው ስደውል ማታ ስደውልለት እሱ ሪፖርት ነው ያለው ለካ ምን ሰራለህ ስለው በቃ ይዘው ሊሄዱ ነው አለ። እየቀው የህግ የበላይነት ይወል ይሄ ነው ምናምን ብዬ አውርተን የተለያየ ነውና ከዚህ በኋላ እንግዲህ ከሁለት አመት በኋላ አሁን ባለው ለውጥ ወዴታ እንግዲህ እንደገና ተገናኝተን እየሰራን ያለ ነው።
ፖለቲከኞች፣ ጋዜጠኞችና ሌሎችም ለስር ተዳርገው በቆዩባት ሀገር የፈጠራ ስራዎችም የተለየ ጊዜ አላሳለፉም። በህገ መንግስቱ ተረጋገጠ የተባለው ሐሳብን በነጻነት የመግለጽ መብት በባለስልጣናት ይታፈናል። ፈጽሞ አይደገምም የተባለው ቅድመ ምርመራ በጓሮ በር ብቅ ይላል፣ ህጋዊ አሰራር ሆኖ ይተገበራል። ይህ በእነዚህ ሂደቶች ውስጥ ያለፉ የበርካታ ባለሙያዎች ግምገማ ነው። ከዚህ ቀደም ማንገደላት በተሰኘው ተከታታይ የቴሌቪዥን ድራማ ድርሰት የመንግስቱን ቢሮክራሲ ቁልጭ አድርጎ ያሳየው ተክሌ ደስታ ለሌላ ስራ ሲነሳ ያጋጠመው ይኸው ነው። ዛሬ ግን ጊዜው መቀየሩን የጥበብ ስራዎችን በአገሪቱ ካለው ለውጥ እንደሚያተርፉ ተክሌ ደስታ ይናገራል።
አሁን ይሄ ለውጥ ማንኛውም ሰው ነጋዴውም ሆነ ገበሬውም ሆነ በእኛ ሙያም ያለ ይሁን ደራሲዎችም ይሁኑ ሙዚቀኞችም ይሁኑ ይሄንን ለውጥ መንከባከብ አለብን አለባቸው። ምክንያቱም ቀላል ነገር አይደለም። እርግጥ ብዙ ችግር አለ፣ አሁንም ብዙ ችግር አለ እና በዚህ ላይ ያሉ ሙያተኞች ራሳቸው ይሄንን ለውጥ መንከባከብ አለባቸው።
በዚሁ በመንታ መንገድ ቲያትር ላይ ከሚተውኑት አንዱ ሚካኤል ታምሬ ምን ልታዘዝ በተሰኘውና ፖለቲካዊ ይዘት ባለው ሳምንታዊ የቴሌቪዥን ድራማ ላይ ይሳተፋል። በአገሪቱ እየተካሄደ ያለው ለውጥ የሚያስገኘው ድል ከጥበብ ስራዎች በተለይም ፖለቲካዊ ይዘት ካላቸው የኮሜዲ ስራዎች አንጻር የነበረውን ክፍተት እንደሚሞላ ተስፋ አድርጓል።
ክፍተት ፈጥሯል። ምክንያቱም
ኮሜዲውን የተሟላ አላደረገውም። የሚቀርቡ የነበረው ኮሜዲ ስራዎችን
የተሟላ አላደረገውም። አንደኛ፣ ሁለተኛ የኮሜዲ ስራዎችን የሚያቀርቡ ሰዎችም የመፍጠር አቅማቸውን ይገድባል። ራሳቸውን ሴንሰር እያደረጉ ነው የሚሰሩት። ይሄንን ካልኩም ተናቀየማል እየተባለ እንደዛ በዛ አይነት ኮሜዲ አይሰራም። ሁለተኛ ታጥቷል ብዬ ማስበው ደግሞ ምንድነው መሪዎቻችንም የፖለቲካ መሪዎቻችንም ሰው መሆናቸውን እንዲረሱ ያደርጋቸዋል። ስትተቻቸው ስትጎነጥላቸው እያልክ ያለው ምንድነው ሰዎች ናቸው ሊሳሳቱ ይችላሉ ይሄኛውን መንገድ አንስማማም ነው። ይሄንን ማለት ይሄኛው ያጣ ይሄንን ያጣሉ እነሱም ጉዳቱ የሚመጣው በሁለት በኩል ነው። በኮሜዲ ስራውም በተቀበለውም በኩል ጉዳት ያመጣል ብዬ ነው ማስበው።
በህግ የበላይነት ላይ የሚያተኩረው መንታ መንገድ የተሰኘው ቲያትር ከ18 ዓመታት በፊትም በሌላ ሰው ተተርጉሞ ለብሔራዊ ቲያትር ቀርቦ እንደነበር ተክሌ ደስታ ያስታውሳል። ያንንም ግን ለመድረክ እንዲቀርብ አለመፈቀዱን ይናገራል። የዛሬ 2 ዓመትም እሱን ለችግር ዳረገ። ሰሞኑን ግን ለመምር ተጠናቆ ለህዝብ እንደሚቀርብ እየተጠበቀ ነው። ኢትዮጵያ ከ18 ዓመታት በኋላ ይህንን ቲያትር ለማሳየት ዝግጁ ሆናለች። የዚህ ቲያትርና የተክሌ ጉዞ ያገሪቱ የፖለቲካ ሂደት አመላካች ሐሳብን በነጻነት የመግለጽ መብት ያለፈበት ውጣ ውረድም ነጸብራቅ ጭምር ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።